ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የአሜሪካ ድምፅ የምሽቱ ዝግጅታችን ጀመረ። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚዳንቱ በሕገ ወጥ የሰዎች ዝውውር ተከሰሱ።
በስፖርቱ ጉዳይ ያው በባህሪው ለየት ያለ ስለሆነ ቀጥታ ወደ ፕሬዚደንት ማልቻለ። ምክንያቱም የራቡ ጥናት ይፈልጋል ጥናት ማድረግ ጀመር እና በተከታታይ ለ20 ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል።
የሰማችኋቸው ከከሳሽ ጠበቆች መካከል አንዱ የሆኑትን ጠበቃና የሕግ አማካሪ ጳውሎስ ተሰማን ነው። በዚህ ጉዳይ ላይ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስም ምላሽም አካተናል። በአብይ ርዕስ እንመለስበታለን። ዛሬ ሐሙስ መስከረም 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሽታችኋል? አስማማየ ነኝ። እስከ ምሽቱ 4 ሰዓት ድረስ እያስተናገድኳችሁ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዶ ወልዴ አብሮኛል። የስቱዲዮ ቅንብሩን የሚመራልን ንጉሴ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ አሉላ ከበደ ነው። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ እየጋበዝን አሁን ከዓለም ወደተሰባሰቡ ዜናዎች አመራችሁ ወደዛ እንሻገራለን። እንግዶ ወልዴ ይጠብቃችኋል።
እንደምናመሻችሁ። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚደንቱ በሕገ ወጥ የሰዎች ዝውውር ተከሰሱ። በሶማሊያ የማረጋጋትና የድጋፍ ፕሮግራሞች በመካሄድ ላያቸው ሲል አፍሪኮም አስታወቀ። እንዲሁም ዶናልድ ትራምፕ ስደተኞች ውሻና ድመት ይበላሉ ሲሉ መናገራቸው ሄይቲ አሜሪካውያንን ስጋት ላይ ጥሏል ተባለ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚደንቱ በሕገ ወጥ የሰዎች ዝውውር ተከሰሱ። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የሕገ ወጥ የሰዎች ዝውውር ክስ መስርተናል ሲሉ የከሳሾቹ ጠበቆች ተናግረዋል። ከተከሳሾቹ ውስጥ አትሌት ኃይሌ ገብረስላሴና አትሌት ገዛኸኝ አበራ እንዲሁም የኢትዮጵያ የቦክስ ፌዴሬሽንና የኢትዮጵያ ቴኒስ ፌዴሬሽን እንደሚገኙበትም ታውቋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ጳውሎስ ተሰማ በተከሳሾቹ ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምፅ ገልጸዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስከሚጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ የባንክ አካውንቶች እንዳይንቀሳቀሱ እንዲሁም በግንቦትና ሰኔ ወራት ጠቅላላ ጉባኤዎች ያስተላለፉ ውሳኔዎች እንዲታገዱ ወስነዋል ሲሉም አስረድተዋል። አድማጮች፣ የዚህን ዜና ዝርዝር በመጽሔት ክፍለ ጊዜያችን እናቀርባለን። በሶማሊያ የማረጋጋትና የድጋፍ ፕሮግራሞች በመካሄድ ላይ ናቸው ሲል አፍሪኮም አስታወቀ። በሶማሊያ የሚገኘው የአፍሪካ ህብረት ኃይል በያዝነው የፈረንጆች ዓመት መጨረሻ ላይ አገሪቱን ለቆ ለመውጣት እየተዘጋጀ ባለበት በዚህ ወቅት የማረጋጋትና የድጋፍ ፕሮግራሞች እየተካሄዱ እንደሆነ በአፍሪካ የአሜሪካ ጦር እዝ አፍሪኮም አዛዥ አስታውቀዋል። ከሶማሊያው ፕሬዚደንት ሐሳን ሼክ መሐመድና ከወታደራዊ አዛዡ ሜጀር ጀነራል ሼክ መሐሙዲን አዶ ጋራ እንደተነጋገሩ ያስታወቁት በአፍሪካ የአሜሪካ እዝ አዛዡ ጄኔራል ማይክል ላንግሊ የአፍሪካ ህብረት በታህሳስ ወር ለቆ ሲወጣ ሶማሊያ የራሷን ደህንነት መጠበቅ እንደምትችል እምነት እንዳላቸው ተናግረዋል። ዛሬ በኢንተርኔት ለጋዜጠኞች መግለጫ የሰጡት አዛዡ በደቡብና ማዕከላዊ ሶማሊያ የሚደረጉ ወታደራዊ ዘመቻዎች አካባቢዎቹን ከነውጠኞች በማስለቀቅ ላይ ያተኮሩ እንደሆነ የሶማሊያ ባለሥልጣናት እንደነገሯቸው ጠቅሰዋል። ሌሎችን አካባቢዎች ደግሞ ለማረጋጋት እየተሰራ መሆኑን እንደተረዱም አስታውቀዋል። በአልሻባብ እየታበጠች ያለችውን ሀገር ለማረጋጋት ሰፊ ተዋጽኦ ያለው ጦር እንዲሰማራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሁለት ዓመት ከመንፈቅ በፊት ውሳኔ አሳልፎ ነበር። በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ልዑክ የተሰኘው አዲሱ ልዑክ የአፍሪካ ህብረት ለቆ ሲወጣ እንደሚተካ ይጠበቃል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በናይጄሪያ ጎርፍ 30 ገድሎ 400 ሺህ አፈናቀለ። በሰሜን ምስራቅ ናይጄሪያ ማይዱርጊ በተባለች ከተማ ከባድ ጎርፍ ባስከተለው አደጋ እስካሁን 30 ሰዎች መሞታቸው ሲታወቅ 400 ሺህ የሚሆኑትን ደግሞ ከመኖሪያቸው አፈናቅሏል። በአካባቢው የነበረ ግድብ በመሙላቱ ጎርፉ መኖሪያ ቤቶችን አጥለቅልቋል። የከተማዋ 40% በውሃ ውስጥ ሰምጦ እንደሚገኝ ባለሥልጣናት አስታውቀዋል። የተመድ የስደተኞች ወኪል በኤክስ ማኅበራዊ መድረክ ላይ እንዳስታወቀው አደገኛ ጎርፍ ሲከሰት ከ30 ዓመታት ወዲህ ለመጀመሪያ ጊዜ ታየና አስከፊ አደጋ ያስከተለ ነው ሲል አስታውቋል። የእስላማዊ ነጠኞች ሁከት በሚያጠቃት ከተማ ድንገት በጨመረው የጎርፍ መጠን 23000 ቤቶች ተጠለቅልቀዋል። በናይጄሪያ የዝናብ ወቅት ከጀመረ ወዲህ ጎርፍ 229 ሰዎችን ሲገድል ከ380000 በላይ ሰዎችን ደግሞ ከመኖሪያቸው እንዳፈናቀለ ታውቋል። ትራምፕ ስደተኞች ውሻና ድመት ይመገባሉ ማለታቸው ሄይቲ አሜሪካውያንን ስጋት ላይ ጥሏል ተባለ። የቀድሞው ፕሬዝዳንት ዶናልድ ትራምፕ ከትላንት በስቲያ ማክሰኞ በተደረገው ፕሬዝዳንታዊ ክርክር ላይ በኦሃዮ የሚገኙ ስደተኞች ለማዳ የቤት እንስሳት ይመገባሉ ሲሉ በሐሰትና ስም በሚያጠፋ መልኩ መወንጀላቸውን ተከትሎ ሄይቲ አሜሪካውያንን ለደህንነታቸው ስጋት እንደሚሰማቸው በመግለጽ ላይ ናቸው። በዩናይትድ ስቴትስ የሚገኙ የሄይቲ አሜሪካውያን ማህበረሰብ ተወካዮች እንዳሉት የሪፐብሊካን እጩ ዶናልድ ትራምፕ በኦሃዮ ስደተኞች ለማዳ የቤት እንስሳት አርደው ይበላሉ ሲሉ መናገራቸው ለህይወታቸው አስጊ ሁኔታ እንደፈጠረና ማህበረሰቡ በብዛት በሚገኝባት ስፕሪንግፊልድ ኦሃዮ ባሉ ነዋሪዎች ዘንድ ውጥረትን መፍጠሩን አስታውቀዋል። ወደ ከተማዋ በቅርቡ የመጡ በሺ የሚቆጠሩ የሄይቲ ስደተኞች የአካባቢው ኢኮኖሚ እንዲያድግ አስተዋጽኦ ቢያደርጉም መንግስት በሚያቀርባቸው አገልግሎት ላይ ጫና መፍጠራቸው ተነግሯል። ፕሬዚደንት ትራምፕ ውሾችን ይበላሉ፣ ድመቶችንም እየበሉ ነው ሲሉ በክርክር መድረኩ ላይ መናገራቸው የፖለቲካ ቁመናቸውን በተለይ የሚገልጽና በስደተኞች ላይ በተደጋጋሚ የሚያሰሙት ሐሰተኛ ወሬ አካል መሆኑም ተነግሯል። ከክርክሩ ቀደም ብሎም በምክትል ፕሬዝደንትነት የሚወዳደሩት ጄዲ ቫንስ በምክር ቤት የሪፐብሊካን አባላት እንዲሁም ቢሊዮነሩ የኤክስ ማህበራዊ መድረክ ባለቤት ኢላን ማስክ የሐሰት ወሬውን ሲያሰራጩ ሰንብተዋል። የስፕሪንግፊልድ ከተማ ባለሥልጣናት እንዳሉት ከሄይቲ የመጡት ስደተኞች በሕጋዊ መንገድ ወደ አገሪቱ የገቡና በአካባቢው የሚገኙት ፋብሪካዎችና የሸቀጥ ማከፋፈያ መጋዘኖች የሥራ ዕድል ስላስገኙላቸው መሆኑን ተናግረዋል። ስደተኞቹ የቤት እንስሳት ስለ መብላታቸው የደረሳቸው አስተማማኝ ጥቆማ እንደሌለም ጨምረው አስታውቀዋል። ዘ ኤሽያን ታይምስ የተሰኘው ጋዜጣ እንደዘገበው በስፕሪንግፊልድ የሚገኙት የሄይቲ ተወላጆች ልጆቻቸውን ወደ ትምህርት ቤት ከመላክ የተቆጠቡ ሲሆን አንዳንዶቹ ዛቻ፣ ጥቃትና የዘር ጥላቻ መልእክቶች ቤታቸው ድረስ እየመጣ መሆኑን ምንጮች ለጋዜጣው ጥቆማ ማቅረባቸውም ተዘግበዋል። በመጨረሻም አውሎ ንፋስ ፍራንሲስ የኃይል መቋረጥና ጎርፍ አስከተለች። ፍራንሲን በሚል የተሰየመችው ንፋስ የቀላቀለች አውሎ ንፋስ በአሜሪካ ሉዊዚያና ግዛት በሰፊው የኤሌክትሪክ ኃይል አቅርቦት እንዲቋረጥ ስታደርግ በባህር ዳርቻው አካባቢ የሚገኙ አካባቢዎች ላይ አደገኛ ዝናብና ንፋስ አስከትላለች። ሆኖም ግን ወደ ሚሲሲፒ ግዛት እየተቃረበች ስትመጣ ኃይሏ እየቀነሰ እንደመጣ የአሜሪካው ብሔራዊ የአውሎ ንፋስ መከታተያ ማዕከል አስታውቋል። ፍራንሲን ትናንት ምሽት ሉዊዚያና ላይ ስታርፍ ፍጥነቷ 100 ማይል በሰዓት ነበር። በኒው ኦርሊንስ የሚገኙትን ጨምሮ በመቶ ሺህ የሚቆጠሩ ነዋሪዎች የኤሌክትሪክ ኃይል ተቋርጦባቸዋል። በሚሲሲፒ፣ አርካንሶው፣ ቴኔሲ፣ አላባማ፣ ጆርጂያ እና ፍሎሪዳ ከባድ ዝናብ እንዲሁም ድንገተኛ ጎርፍ ሊከሰት እንደሚችል የአየር ሁኔታ ትንበያ ያመለክታል። ክቡራትና ክቡራን፣ ለምሽቱ የተመደበው ለዜና የተመደበው ክፍለ ጊዜ በዚሁ ተጠቃልሏል። ወደ አስማማው መራቸው አሉ።
እንግዲህ ለዓለም ዜናዎቹ አመሰግናለሁ። አድማጮቻችን የተከታተላችሁ የምትገኙት የሐሙስ ምሽት የአሜሪካ ድምፅ ዝግጅታችን ነው። ፕሮግራማችን በመምራት አብሬያችሁ ያለው ታስማማየ ነው ነኝ። እንዲሁም ንጉሥ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴ አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የህገወጥ የሰዎች ዝውውር ክስ መስርተናል ሲሉ ጠበቆች ተናግረዋል። ከከሳሾች ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ጳውሎስ ተሰማ በተከሳሾች ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምፅ ገልጸዋል። አድማጮቻችን፣ የተመለከተውን ዜና በኋላ ላይ ወደ እናንተ የምናደርስ ነው የሚሆነው። በዚሁ ወደ ሌሎች ዜናዎች አልፋለሁ። አምባሳደር ማይክ ሀመር ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር ተወያዩ። በአፍሪካ ቀንድ የዩናይትድ ስቴትስ ውጭ ጉዳይ ልዩ መልእክተኛ አምባሳደር ማይክ ሀመር ከትግራይ ክልል ጊዜያዊ አስተዳደር አመራሮች በፕሪቶሪያው ስምምነት አፈጻጸም አስመልክቶ ተወያይተዋል። አምባሳደሩ ከአስተዳደሩ የፕሬዚዳንት ጌታቸው ረዳና ምክትል ፕሬዚዳንት ሌተናል ጄኔራል ጸጋዬ ገብረትንሳኤ ጋር ነው የተወያዩት። በሌላ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በህወሓት አመራሮች መካከል የተፈጠረው ልዩነት ህዝብ በማስቀደም በሰላማዊ ውይይት እንዲፈታም ጠይቋል። ሙልጌታ ጽባ ተጨማሪ ያለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር ጋር በተለያዩ ጉዳዮች ላይ መወያየታቸው ገልጸዋል። ውይይቱም በፕሪቶሪያው ዘላቂ የግጭት ማቆም ስምምነት አፈጻጸም ላይ ያተኮረ መሆኑን አመልክተዋል። ስምምነቱን ከመተግበር አንጻር ያጋጠሙ ፈተናዎችና ወደፊት መራመድ በሚቻልበት መንገዶች ላይ ተነጋግረናል ነው ያሉት። ዩናይትድ ስቴትስና አጋሮቿ ስምምነቱ ሙሉ በሙሉ እንዲፈጸም የተቀናጀ ጫና ማድረግ እንዳለባቸው መጠየቃቸውም አቶ ጌታቸው ረዳ ጠቁመዋል። ይህን በማድረግ በመቶ ሺዎች የሚቆጠሩ ተፈናቃዮችና በሱዳን የሚገኙ ስደተኞች መከራ እንዲያበቃ ለማድረግ እንደሚያስችልም ጠቅሰዋል። የስምምነቱ በመልአት ያለመተግበር በቀጠናው የሰላምና የጸጥታ ላይ አሉታዊ ውጤት ሊኖረው እንደሚችል ማሳሰባቸውም አቶ ጌታቸው ረዳ ገልጸዋል። በተመሳሳይ አምባሳደር ማይክ ሀመር ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጄኔራል ጻድቃን ገብረትንሳኤ ጋራም በኢትዮጵያውያን አዲስ ዓመት ቀን መወያየታቸው በአዲስ አበባ የሚገኘው የአሜሪካ ኤምባሲ በፌስቡክ ገጹ አስታውቋል። ኤምባሲው በመግለጫው ተወያዮቹ የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረጉ አጣዳፊነት ላይ መስማማታቸውን ጠቁመዋል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም አዲሱን ዓመት 2017 አስመልክተው ትናንት ማምሻውን በድምጽ ወያኔ ቴሌቪዥን ባስተላለፉት መልእክት በህወሓት አመራሮች መካከል የተፈጠረው ልዩነት ህዝብ በማስቀደም በሰላማዊ ውይይት እንዲፈታ ጠይቀዋል።
አዲስ ዓመት ዝተፋነቀለ ህዝብና ናብ መረበቱ ዝምለሰላ ናይ ሰላም
አዲሱ ዓመት የተፈናቀለው ህዝባችን ወደ ቀየው የሚመለስበት የሰላም የጤናና የልማት ዓመት እንዲሆን እመኛለሁ። በትግራያችን አሳሳቢ ጉዳይ ተፈጥሮ እንዳለ ይታወቃል። የሆነ ይሁን ፖለቲካዊ ልዩነት ቢኖርም ሰላም ሊረበሽ አይገባም። በመግባባትና በውይይት የማይፈታ ልዩነት የለም። ዋናውን ማዕከላችንን የህዝብ ፍላጎት ካደረግን ፖለቲካዊ መፍትሄ መስጠት ይቻላል። ሁሉም አካሎች ልዩነታቸውን በሰላም እንዲፈቱና የትግራይን ህዝብ ፍላጎት እንዲያስቀድሙ እማጸናለሁ። የትግራይ ህዝብ ሰላምና ልማት ነው የሚገባው። እደግመዋለሁ፣ የትግራይ ህዝብ ሰላምና ልማት ነው የሚገባው።
በሰሜን ኢትዮጵያው ጦርነት በአስር ሺዎች የሚቆጠሩ ሴቶች በክልሉ ጉዳት ደርሶባቸዋል ያሉት ዶክተር ቴድሮስ እነዚህን ሴቶች ማገዝ የሁላችንም ድርሻ መሆን ይገባል ሲሉም ተናግረዋል። ዋና ዳይሬክተሩ እነዚህ ተጎጂዎች እንደሚደግፉ የገለጿቸው በአገር ውስጥና በውጭ ሀገራት የሚገኙ ሰዎች አመስግነዋል። እሳቸውም በሽልማት ያገኙት 50,000 የአሜሪካ ዶላር ለእነዚህ በጦርነቱ ጉዳት ለደረሰባቸው ሴቶች ስራ ማስጀመሪያ እንዲሆን የአሸንዳና የአዲስ ዓመት በዓላትን ምክንያት በማድረግ ለማበረከት መወሰናቸውን ገልጸዋል። በተመሳሳይ በትግራይ ክልል የሚገኙ 7 የሲቪል ማህበረሰብ ተቋማት በህወሓት አመራሮች መካከል የተፈጠረው ልዩነት በሰላማዊና በውይይት ለመፍታት የጀመሩትን እንቅስቃሴ አጠናክረው እንደሚቀጥሉ ገልጸዋል። እንቅስቃሴው እስካሁን ውጤት ባያስመዘግብም አጠናክረው እንደሚቀጥሉ ነው የክልሉ የሲቪል ማህበረሰብ ተቋማት ህብረትን ጨምሮ 7 ተቋማት ባወጡት መግለጫ ያስታወቁት። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የትግራይ ሁኔታ የተመለከተውን ዘገባ የሙልጌታ አጽባን ባልደረባችን የሙልጌታ አጽባ ያቀረበልን ነበር የተከታተል ነው። አሁን ሌላ ዜና አልፋለሁ። ከመስከረም 11 ጥቃት 23 ዓመታት በኋላ ሽብርተኝነት አሜሪካና ዓለም ላይ ያንዣበበን ይላል ቀጣዩ የትንታኔ መጽሔት ዘገባችን። ምክትል ፕሬዚዳንት ካማላ ሃሪስ ከፕሬዚዳንት ጆ ባይደን ጋር በመሆን አሜሪካ ምድር ላይ የተፈጸመውን አስከፊ የሽብር ጥቃት 23ኛውን ዓመት ለማክበር ተገኝተዋል። በጥር ወር የፕሬዚዳንትነቱ ቦታ የሚይዝ ማንኛውም ሰው ሃሪስም ሆኑ በሥነ ሥርዓቱ ላይ የተገኙ ተቀናቃኛቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ የተለያዩ ስጋቶች ይጠብቋቸዋል። የቪኦኤ የዋይት ሀውስ ዘጋቢ አኒታ ፓወር የጠለፈው አውሮፕላን ተከስክሶባቸው የወደሙት 2 የቀድሞ የዓለም ንግድ ማዕከል ህንፃዎች በነበሩበት ግራውንድ ዜሮ ተብሎ በሚጠራው ኒውዮርክ እንዲሁም በፔንሲልቫኒያ ግዛት ሻንክስቪል እና ፔንታገን ተከታዩን ዘገባ አድርሳናለች። ደረጀ ደስታ እንደሚከተለው ያቀርበዋል።
Say, can you see? I'm a damsel. ውብ በሆነው በዚህ የመስከረም ወር ቀን በተፈጸመ ጭካኔ ዓለም የተለወጠው በዚች ስፍራ ነበር። በአሜሪካ ታሪክ እንደ አውሮፓ አቆጣጠር በ2001 የተጠለፉ አውሮፕላኖች ከመንትዮቹ የቀድሞ የዓለም ንግድ ማዕከል ህንፃዎች ጋር በመላተም አስከፊውን የሽብር ጥቃት የጀመሩት እዚች ቦታ ነበር። አንድ ሰዓት ባልሞላ ጊዜ ውስጥ ሌላ የመንገደኞች አውሮፕላን የአሜሪካ ወታደራዊ የኃይል ምልክት የሆነውን የፔንታገንን ህንፃ ገጭቶ ተከሰከሰ። እንደገና በዚያው አስፈሪ ቀን የመጨረሻው የተጠለፈው አውሮፕላን እዚሁ ፔንሲልቬኒያ ገጠር ውስጥ አውላላ ሜዳ ላይ የመጨረሻው አሳዛኝ ዕጣ ደረሰበት። ከ23 መስከረም 11ዎች በኋላ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስ አደጋዎቹ ወደ ደረሱባቸው ሶስቱም ቦታዎች በመሮጥ ከተጎጂ ቤተሰቦችና የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ጋር በግል ተገናኝተው አንድ በአንድ የተነበበውን የተጎጂዎችን ስም ዝርዝር ለሰዓታት በማዳመጥ ይህን አሳዛኝ ዕለት በጸጥታ አስበውታል።
ኒሊ አን ሄፈርነን ኬሲ
እጅግ ያተኮሰውን የፕሬዝደንታዊ ምርጫ ዘመቻ ለአፍታ በመተው ተፎካካሪው የቀድሞ ፕሬዝደንት ትረምፕና ምክትል ፕሬዝደንት የሚወዳደሩት አጋራቸው ጄዲ ቫንስ በህሊና ጸሎት ላይ አብረው ተቀላቅለዋል። ከአደጋ ጊዜ የመጀመሪያ ምላሽ ሰጪዎችና ቤተሰቦቻቸውም ጋር ተገናኝተዋል። ባይደን እና ሃሪስ ስለ አሳዛኙ አደጋ የጽሑፍ መግለጫ ሰጥተዋል። ዋይት ሀውስ ከቪኦኤ ለቀረበለት ጥያቄ በሰጠው መልስ ዩናይትድ ስቴትስ ለሽብር ዛቻዎች ትልቅ ትኩረት መስጠቷን ቀጥላለች። የዋይት ሀውስ ብሔራዊ የደህንነት ቃል አቀባይ ጆን ከርቢ
ሽብርተኝነትን የመከላከል አቅምን በተመለከተ በድጋሜ ዛቻውን ለመከታተልና ስጋቱን ለመቋቋም እንደምንችል በተደጋጋሚ አረጋግጠናል። አንዳንድ ጊዜም አስፈላጊ ከሆነ ወዲያው በቅርብ የሚሆነውን እንከታተላለን። ይህ ማድረግ ስለተቻለ ግን እንደ ተራ ነገር አንወስደውም። ሁልጊዜም መጠንከር የለብንም አንልም። እመኑኝ፣ ትኩረታችን እሱ ላይ ነው።
የሽብርተኝነት ባለሙያዎች ግን ሽብርተኝነት እየታደሰ ከመጣባቸው የሽብር ገነት ከምትባለው አፍጋኒስታን አንስቶ እስከ ምዕራብ አፍሪካ እያደገ የመጣ ስጋት መሆኑን ይናገራሉ። ከአቡጃ ናይጄሪያ ጄሰን ብላዚክስ በሚድልበሪ የዓለም አቀፍ ጥናት ተቋም ፕሮፌሰርና የሽብርተኝነት ኤክስፐርት ናቸው።
We've seen a rise of ISIS affiliated groups in West Africa as well as a rise in Al-Qaeda affiliated groups in West Africa.
በምዕራብ አፍሪካ ከእስላማዊ መንግስት ጋር የተቆራኙ ቡድኖች መበራከታቸውን አይተናል። እንዲሁም ምዕራብ አፍሪካ ውስጥ የአልቃይዳ ተባባሪ ቡድኖች መበራከታቸውን ተመልክተናል። አንዳንድ የምዕራብ አፍሪካ መንግስታት ያምባገነን አገዛዝ ሲከተሉ፣ በጉልበት ስልጣን ሲጨብጡ፣ በምርጫ ወቅት ዲሞክራሲ ችላ ሲሉ አይተናል። እነዚህ መጥፎ ተዋናዮችን ለመከላከል የህግ በላይነትን የተቀበሉ እንደ አሜሪካና ፈረንሳይ ያሉ ሀገራት ለቀው ሲወጡ አይተናል።
ጄሰን ብላዛኪስ በህዳር ወር ዋይት ሀውስን የሚያሸንፈው የትኛውም ወገን ለአገር ውስጥ ቅርብ የሆኑ ስጋቶችንም መመልከት ያስፈልገዋል ይላሉ።
I've been writing about the rise of domestic extremism for the last few years, and in many ways it's the most profound challenge the United States faces.
ካለፉት ጥቂት ዓመታት ወዲህ ስለ አገር ውስጥ ፈኝነት መስፋፋት እየጻፍኩ ነው። ዩናይትድ ስቴትስ በብዙ መንገዶች የሚገጥማት ፈተና በጣም ጥልቅ ነው። ይህ ደግሞ በጥቂት ምክንያቶች ነው። በመጀመሪያ ከፖለቲካውም ውጭ በዩናይትድ ስቴትስ ጽንፈኝነት በከፍተኛ መጠን እየተባባሰ ሄዷል። ነገር ግን ፖለቲካ እየተባባሰ ለተመለከት ነው ጽንፈኝነት የራሱን ድርሻ አለው። በተለይም በ2020ዎቹ መጀመሪያ ላይ የኒዮናዚ ወገንተኝነት ያላቸው ቡድኖች መበራከት የምናየውም ለዚህ ነው።
በዚያ ሰማዩ ጥርት ባለበት የጸደይ ወር ከተከሰተው ከዚያ አስፈሪ ቀን በኋላ አንድ ትውልድ አሜሪካዊ አድጓል። የሚቀጥለው የአሜሪካ ጠቅላይ አዛዥ ግን በቀላሉ ትንፋሽ የሚወስድበት ጊዜ አይኖረውም።
አድማጮቻችን፣ የተከታተላችሁ የምትገኙት የአሜሪካን ድምፅ ነው። የምሽቱ የዜና የትንታኔ መጽሔታችንም እንደቀጠለ ነው። በሶማሊያ ዩናይትድ ስቴትስ አምባሳደር ኢትዮጵያ በያዝነው ዓመት መጀመሪያ ላይ ከራስ ገዟ የሶማሊላንድ ሪፐብሊክ ጋር የተፈራረመችው አወዛጋቢ የመግባቢያ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ላለው ውጥረት ዲፕሎማሲያዊ መፍትሄ እንደሚገኝ ተስፋ እንደሚያደርጉ አስታውቀዋል። ሀሩን ማሩፍና አብዱልካድር ዙበይር ያሰናዱትን ዘገባ ሀብታሙ ስዩም እንደሚከተል ያቀርበዋል።
በሶማሊያ የዩናይትድ ስቴትስ አምባሳደር ሪቻርድ ራይሊ ከቪኦኤ ጋር በነበራቸው ቆይታ ላለው ሁኔታ ዲፕሎማሲያዊ መፍትሄ ይገኝ ዘንድ ለማረጋገጥ በትብብር እየሰሩ መሆኑን ተናግረዋል።
It's a very unfortunate situation. It's very disruptive.
ሁኔታው በጣም አሳዛኝና በእጅጉ የሚያውቅ ነው። እንደሚታወቀው ችግሩ የጀመረው በዚህ በያዝነው የፈረንጆች ዓመት ጥር 1 ቀን የመግባቢያ ስምምነት ከተደረሰ በኋላ ነው። እኛ እውቅና አልሰጠንም። ዲፕሎማሲያዊ መንገዶችን እየሞከርን እንገኛለን። ከአጋር ሀገራት እዚህ ከሚገኘው ፌዴራል መንግስት እንዲሁም በአዲስ አበባ ከሚገኘው መንግስት ጋር ሁኔታውን በዲፕሎማሲያዊ መንገድ ለመፍታት እየሰራን ነው።
ሶማሊያና ኢትዮጵያ በቱርክ ሁለት ዙር ድርድር ቢያደርጉም እስካሁን የተገኘ ውጤት እንደሌለ ሲዘገብ ቆይቷል። ራይሊ ቀጣዩ ዙር ለውጥረቱ መፍትሄ እንደሚያመጣ ተስፋ እንደሚያደርጉ ሞጋዲሾ በሚገኘው የዩናይትድ ስቴትስ ኤምባሲ ግቢ ውስጥ በተደረገው ቃለ ምልልስ ወቅት ተናግረዋል።
There has to be a diplomatic resolution to this.
ለችግሩ ዲፕሎማሲያዊ መፍትሄ ሊገኝለት ይገባል። ድርድሮች ቀጥለዋል። እነዚህን ድርድሮች ያስተናገደች የምትገኘው ቱርክ ናት። ቀጣዩ ድርድር በአውሮፓውያኑ መስከረም 17 ይደረጋል። በቀጣይ ሳምንት የሚደረገው ድርድር ዲፕሎማሲያዊ መፍትሄ ያስገኛል ብለን በእጅጉ ተስፋ እናደርጋለን።
እንደ ሶማሊላንድ ባለስልጣናት ገለጻ ከሆነ በመግባቢያ ሰነዱ መሰረት ኢትዮጵያ ሶማሊላንድን እንደ ነጻ ሀገር ዕውቅና የምትሰጥ የመጀመሪያው ሀገር ትሆናለች። በምላሹ ኢትዮጵያ ለ50 ዓመታት ያክል ለባህር ኃይል የጦር ሰፈር የምትጠቀምበት 20 ኪሎ ሜትሮች የሚረዝም የባህር ክልል ከሶማሊላንድ በሊዝ ታገኛለች። ሶማሊላንድን እንደ ግዛቷ ዛሬም ድረስ የምትቆጥረው ሶማሊያ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲ መካከል በአውሮፓውያኑ ጥር 1 2024 የተደረሰውን ስምምነት ሀገራዊ ሉዓላዊነትን የሚጻረር መሆኑን በመግለጽ አውግዛለች። በሁለቱ ሀገራት መካከል ጦርነት ይቀሰቀሳል የሚል ስጋት አላቸው እንደው የተጠየቁት አምባሳደር ራይሊ ቀጥለው መልሰዋል።
No one can accept that there would be any kind of conflict.
የትኛውም ወገን ጦርነት ይቅርና ማናቸውንም አይነት ግጭቶች አይቀበልም። ለዚህም ነው ዓለም አቀፍ ማህበረሰብ ካለ ረፍት እየሰራ የሚገኘው። እኛ በእርግጠኝነት ከአሜሪካና ከዋሽንግተን የመጣ ነው በኢትዮጵያና በሶማሊያ መካከል ላለው ችግር መፍትሄ ለማግኘት ነው።
ዲፕሎማሲያዊ መፍትሄ በፍጹምና በፍጥነት አስፈላጊ መሆኑንም አክለዋል። ከኢትዮጵያ ውጭ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ሙከራ እስካሁን አልተሳካም። ነገር ግን ባለፈው ወር ከሶማሊያ ጋር በቱርክ ከተካሄደው ውይይት በኋላ የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ ኢትዮጵያ የባህር በር ተጠቃሚነቷን ለማረጋገጥ ያላት ህጋዊ ፍላጎት ከጎረቤቶቻችን ጋር በመተባበር በሰላማዊ መንገድ ይፈጸማል የሚል እምነት እንዳላቸው ተናግረዋል። በዚህ ሳምንት የራስ ገዟ ሶማሊላንድ ሪፐብሊክ አስተዳደር ባለስልጣናት ሶማሊላንድና ኢትዮጵያ የመግባቢያ ስምምነት እንደተጠናቀቀና መደበኛ የህግ ስምምነትም አይቀሬ ስለመሆኑ አስታውቀዋል። በቅርቡ ጅቡቲ በሁለቱ ጎረቤት ሀገራት መካከል የተፈጠረውን አለመግባባት ለመፍታት ከኢትዮጵያ ድንበር 100 ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብን ኢትዮጵያ እንድትጠቀም እቅድ አቅርባለች። ይህ ሐሳብ ዲፕሎማሲያዊ እመርታ ያመጣ እንደሆነ እስካሁን ግልጽ አልሆነም።
አሁን ደግሞ የኢትዮጵያን ኢኮኖሚ በተመለከተ ወደ ተዘጋጀው ቅንብር እናልፋለን። የኢትዮጵያ መንግስት በተጠናቀቀው ዓመት መጨረሻ ላይ የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርጓል። ከማሻሻያው ጋር ተያይዞም የውጭ ምንዛሬ ተመኑ ገበያ መር እንዲሆን ተወስኗል። በዚህ መነሻነት የኢትዮጵያ ኢኮኖሚ ይዞታ በአዲሱ ዓመት ምን መልክ ይኖረዋል ሲል የአሜሪካ ድምፅ ባለሙያዎችን የተለያዩ አስተያየታቸውን እንዲሰጡ ጠይቋል። ባለሙያዎቹ መንግስት ባደረገው የማክሮ ኢኮኖሚ ማሻሻያ ተስማምተው 2017 ዓ.ም የማሻሻያ ፖሊሲ የሚፈተንበት ዓመት ይሆናል ይላሉ። ማሻሻያው ውጤት እንዲያመጣ ከሁሉም በላይ ሰላምና መረጋጋት ያስፈልጋል የሚሉት ባለሙያዎቹ አሁን በአገሪቱ ያለው ግጭትና ጦርነት ካልቆመ የምጣኔ ሀብት ማሻሻያው ውጤታማ አይሆንም በማለት ገልጸዋል። እርምጃው በአዲሱ ዓመት ለውጥ እንዲያመጣ ከተፈለገ የመንግስት ግጭቶችን ለማቆምና በኢኮኖሚ የሚታየውን አቅርቦትና ጉድለቶች ለማስተካከል መስራት ይጠበቅበታልም ሲሉ መክረዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ተጨማሪ አለው።
ሐምሌ 21 2016 የኢትዮጵያ መንግስት የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርገዋል። የማክሮ ኢኮኖሚው ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ተብለው ከተዘረዘሩት ነጥቦች የውጭ ምንዛሪ መዛባትን ለማስተካከል ያለመ ነው የተባለው የውጭ ምንዛሪ ተመን ገበያ መር እንዲሆን የተላለፈው ውሳኔ ይገኝባቸዋል። ካለፈው ዓመት መጨረሻ ጀምሮ ተግባራዊ እንዲሆን የተወሰነው የውጭ ምንዛሪ ስርዓት ለውጡ በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ መንግስት አስታውቋል። ማሻሻያውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ምልከታቸውን አጋርተዋል። የፖለቲካ ኢኮኖሚ ባለሙያው አቶ ሸዋፈራው ፋንታሁን የኢትዮጵያ ኢኮኖሚ የዓለም ኢኮኖሚ አካል በመሆኑና በዓለም ደረጃ መወዳደር ስላለበት ማሻሻያው አስፈላጊ ነበር ይላሉ። በተደረገው የኢኮኖሚ ማሻሻያ በመርህ ደረጃ እስማማለሁ የሚሉት አቶ ሸዋ ፈራው እርምጃው ግን ግዜውን የተበቀ አይደለም ሲሉ ይሞግታሉ። በተለይም በኢኮኖሚው ምርትና ምርታማነት ባልተሻሻለበት ሁኔታ ይህ መደረጉ ጉዳቱ ያመዝናል ባይናቸው።
የኢትዮጵያ ኢኮኖሚ ካለም አቀፉ ኢኮኖሚ ጋር የሚያደርገው መስተጋብር አነስተኛ ነው። እንደውም ያለ ብድርና እርዳታ መንቀሳቀስ የማይችል ኢኮኖሚ ባለበት ሁኔታ እና የግሉ ዘርፍ በተለይ ተጠናክሮ ተወዳዳሪ ለመሆን ባልበቃበት ሁኔታ በውጭ ግንኙነትና ውድድር እንዲዋጥና አጠቃላይ ሶቨን የሀገርን ሉዓላዊነት እንትን በጣም የሚያቀጥ ነው የሚሆነው። አምራች ሆኖ መገኘት ያስፈልጋል እና አይ ቲንክ የማክሮ ኢኮኖሚ ማሻሻያው ጊዜውን ያልዋጀ እና ታይሚንጉን እንዳልጠበቀ ይሰማኛል።
ለአሜሪካ ድምፅ አስተያየታቸውን ያጋሩት የፋይናንስ ባለሙያው አቶ ይርጋ ተስፋይም የሀገሪቱ ምጣኔ ሀብት ይዞታ በብዙ ችግሮች የተተበተበ እንደነበረ ገልጸው አንዳች ሁነኛ ማሻሻያ ያስፈልገው ነበር፣ ስለሆነም የተወሰደው እርምጃ ተገቢ ነው ይላሉ። የማክሮ ኢኮኖሚው ማሻሻያ አካል የሆነው የውጭ ምንዛሪ ስርዓት ለውጡ በብርና በውጭ ገንዘቦች መካከል የነበረውን ምንዛሪ ወደ ትክክለኛ ዋጋው ይወስደዋል የሚሉት አቶ ይርጋ እርምጃው በእቃዎች ላይ የዋጋ ንረትን እንደሚያስከትልም አልሸሸጉም። በሌላ በኩል የምንዛሪ ስርዓት ለውጡ የውጭ ንግድን ያበረታታል የሚል እምነት አላቸው።
ወደ ውጭ የምንልከው የሀገር ውስጥ ምርት ለውጭ ላሉ ገዢዎች ርካሽ ያደርግልናል። ከለውጡ በፊት በ58 ብር እንሸጠው የነበረው $1 እንሸጠው የነበረው ቡና በለው ወይም ጥራጥሬ አሁን $1 ስንሸጥ የምናገኘው ከ100 ብር በላይ ነው። ስለዚህ ያንን እቃ ወይም ያንን ምርት ገበያው ጋር ለማድረስ የሚያስፈልጉንን ወጪዎች በሙሉ ለመሸፈን አሁን የተሻለ ገንዘብ እጃችን ላይ ይደርሳል ማለት ነው። የአንድ ገንዘብ ዋጋው ከሌላ ሀገር ገንዘብ አንጻር ሲዳከም ምርትን ወደ ውጭ ገበያ ወስዶ ለመሸጥ የተሻለ አማራጭ ይፈጥራል።
አቶ ሸዋን ግዛው በበኩላቸው የምንዛሪ ስርዓት ለውጡ በሚባለው ደረጃ የውጭ ንግድን ላያበረታታ ይችላል ነው የሚሉት።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጊዜ ነው ከ5 ወደ 30 ብር ምንዛሪ የሆነው አይደለም። ያን ጊዜ ምንድን ነው ኤክስፖርት ለማበረታታት ነው በአክቹዋሊ። ይህንን ለማሰላሰሉ ግን ቀድሞ መደላድሉ ስላልተሰራ የሆነ ፖሊሲ በማወጅ ብቻ የምታመጣው ነገር የለም። ፌር ኮምፒቲሽን መስራት ለሚችል ሰው መሬቱን፣ ቴክኒኩን እና ቢሮክራሲውን መቀነስ፣ ሲመሳሰለው ሰላሙን ማረጋጋት፣ የዲሞክራሲና የነጻነት ሁኔታን መስቀል እንደዚህ ላይ ግን ሳይሰራ ቀጥታ ከ15 ብር 30 ብር ገባ። ግን ጭራሽ ለወደ ግሽበት ዳርጎም ይኸው መቆሚያ አጥቶ ቁጭ አለ ነው። ተመሳሳይ ነገር ነው የሚመጣው አሁን ብዬ ነው የምሰጋው።
የማክሮ ኢኮኖሚ ማሻሻያውን በበጎ የሚያዩት አቶ ይርጋ ተስፋዬ በሀገሪቱ ውስጥ የሚታይ ለውጥ እንዲያመጣ ከተፈለገ ግን እርምጃው በአቅርቦት በኩል ያሉትን ችግሮች መፍታት ላይ ሊያተኩር ይገባዋል ይላሉ።
ሰፕላይ ሳይዱ ነው ትልቁ የኛ ችግር ሆኖ የቆየው። የመሰረታዊ የሆነ የምግብና አቅርቦት ብታይ የግብርና ምርታማነታችን የዛሬ 10 ዓመት 20 ዓመት ወደኋላ ብትሄድ አሁን ከነበረው ብዙም የሚለያይ የሚራራቅ አልነበረ። ገበሬዎች እርሻን እንደ ቢዝነስ ያዩታል ብዬ አላስብም። ስለዚህ ይሄ አሁን የምናደርገው የማክሮ ኢኮኖሚ ማሻሻያ በመሰረታዊነት የእርሻን ምርታማነትን ማሻሻል ከቻለ ሀገር ውስጥ ያሉ የማምረቻ ኢንዱስትሪዎች በተለይ ኢምፖርትን ሰብስቲቱት የሚያደርጉ ፋብሪካዎች ላይ ፎከስ ተደርጎ ምርታማነታቸው በጣም ማደግና ከውጭ የሚመጡ ነገሮችን መገዳደር መቻል፣ መቋቋም መቻል፣ መጨረሻ ላይ ማስቀረት መቻል አለባቸው።
ግብርናው ለኢኮኖሚው ትልቁን ድርሻ የሚያበረክት ዘርፍ ቢሆንም እስካሁን ግን በቂ ትኩረት እንዳልተሰጠው ይናገራሉ።
በየዓመቱ ለግብርና ዘርፍ የሚሰጠው የብድር መጠን ባንኮቹ በጠቅላላ ከሚያበድሩት ዓመታዊ የብድር መጠን 5% ዘሎ ያውቃል። ይህ በጣም ትልቅ እንትን ነው። በዚህ ካፒታል ነው ወይ ግብርና እንዲያድግ የምጠብቀው? ፋይናንስ አቅርቦቱ ትንሽ በሆነበት ግብርና አድጎ ይህንን በሚገርም ሁኔታ እያደገ ያለው የህዝብ ቁጥር ፍላጎት ያሟላል ብሎ መጠበቅ ትንሽ የዋህነት ይሆናል እና ለዛ ነው የግብርና አቅርቦቱ ላይ ሲሪየስሊ መሰራት አለበት የምለው ማለት ነው።
አቶ ሸዋ ፈራውም በኢትዮጵያ የግብርናው ዘርፍ በሚፈለገው ደረጃ አልተደገፈም በሚለው ሐሳብ ይስማማሉ። እናም ይኸው የማክሮ ኢኮኖሚ ማሻሻያ ውጤት እንዲያመጣ መንግስት ግብርናውን ማነቃቃት እንደሚገባው ነው የሚመክሩት።
ወደ 35 ቢሊዮን አካባቢ በኮሪዶር ልማት ተወስኖ ተሰርቷል። እንደገና ደግሞ ኢንቨስትመንቱ እንደሚቀጥል ይነገራል። ለምሳሌ ግን ደግሞ እዚህ ጋር ገበሬ ከሚያርስ ይልቅ አነስተኛ ማሽነሪዎች በእጅ የሚሰሩ አነስተኛ ማሽነሪዎች ኮስታቸው አነስተኛ የሆነ ለብድር በረዥም ጊዜ ብድር እንኳን ብንሰጠው የሚለፋበትን ጉልበት እና ጊዜ እንቆጥብለታለን። እንቆጥብለት ብዙ የመስራት ስላለው በዛ ማሽን ብዙ ይሰራል።
የፋይናንስ ባለሙያው አቶ ይርጋ የማክሮ ኢኮኖሚ ማሻሻያው እንዲሳካ መሟላት አለበት የሚሉት ሌላው ቅድመ ሁኔታ የብድር አቅርቦት ነው። የተመረጡ ዘርፎች በብድር አቅርቦት ሊደገፉ ይገባል ሲሉም ይመክራሉ።
በተለይ ትልልቅ ፕሮጀክቶች ለሚሰሩ ማኒፋክቸሪንግ ላይ ያሉ እርሻ ውስጥ ለሚገቡ ሰዎች የገንዘብ አቅርቦት፣ የባንክ ብድር ከባንኮች እያገኙ ባለመሆኑ ማምረት ካልቻሉ ወደ ኢኮኖሚው የሚያቀርቡት የምርት አቅርቦት እየቀነሰ ይመጣል እና ተመልሶ ሌላ የዋጋ ግሽበት ውስጥ እንዳንገባ ትንሽ በደንብ ማሰብ ያስፈልጋል።
ሁለቱም ባለሙያዎች በ2017 ዓ.ም አሁን ያለው የሀገር ውስጥ ግጭትና ጦርነት ካልቆመ ኢኮኖሚው ሊሻሻል አይችልም የሚል እምነት አላቸው። አቶ ሸዋን ግዛው ግጭትና ጦርነት ከቀጠለ ለጦርነት የሚወጣው ወጪ ይጨምራል፣ ይህ ማለት ደግሞ ለመሰረታዊ ፍጆታዎች ሊውል የነበረን ሀብት ይቀንሳል ይላሉ።
በሀገር ውስጥ ደግሞ ያለው የመሰረታዊ ፍጆታ እቃዎችን እንደዚሁ ይጨምራሉ። ለምን? ምርትና አገልግሎት እንዲዳረስ ለዛ ኢንቨስት ሊደረግ የሚችል ሀብት አይኖርም። ጦርነቱ ይካፈለዋል ማለት ነው። ሁለተኛ ነገር ደግሞ ምርትና አገልግሎት ከቦታ ቦታ የመንቀሳቀሱ ነገር ከቀድሞ ሊብስም ይችላል ማለት ነው። ምርትና አገልግሎት ሞቢሊቲው ከቀነሰ ምንድን ነው ሊሆን የሚችለው? ሰዎች በአንድ አካባቢ ያገኙትን ምርት ለመኖር ሲሉ በከፍተኛ ዋጋ ይሻሟታል ማለት ነው። ጥቂት ምርትን በከፍተኛ ዋጋ እንሻማታል ማለት ነው። ፖለቲካል ሶሉሽኖች ካልተፈጠሩ የተሻለ ነገር ይመጣል ብዬ ለማሰብ ያስቸግረኛል።
ሰላምና ኢኮኖሚ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት አቶ ይርጋም በበኩላቸው ምንም አይነት ፖሊሲና የማሻሻያ ለውጥ ቢደረግ ግጭትና ጦርነት በቀጠለበት አውድ ውጤት ሊኖር አይችልም ነው የሚሉት።
ሀገሪቱ ሰላም ሆነ ገበሬው ማምረት፣ ሰራተኛው መስራት፣ ተመረተው ምርት ከቦታ ቦታ መንቀሳቀስ ካልቻለ የትም አንደርስም። ፖሊሲውም ሊያመጣ የሚችለውን ለውጥ ማየት አይቻልም።
የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያው የውጭ ኢንቨስትመንትንና የውጭ ምንዛሪን ለመሳብ፣ የውጭ ንግድን ለማበረታታት፣ የውጭ ብድርና እርዳታ ለማግኘትና በአጠቃላይ የምጣኔ ሀብት እድገት ለማምጣት ያግዛል ሲል በተለያዩ መግለጫዎቹ ገልጿል። መንግሥት የኢኮኖሚ ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድም አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የተላለፈላችሁ የሚገኘው የሐሙስ ምሽት ዝግጅታችን እንደቀጠለ ነው። አሁን ደግሞ ቀደም ብዬ አስተዋወቂያችሁ በኋላ ላይ እንመለስበታለን ወዳልኩት የኦሎምፒክ ኮሚቴ ወደ ተመለከተው ዘገባ አልፋለሁ። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የህገወጥ የሰው ዝውውር ክስ መስርተናል ሲሉ ጠበቆች ተናግረዋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ጳውሎስ ተሰማ በተከሳሾች ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምፅ ተናግረዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስኪጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ ባንክ አካውንቶች እንዳይንቀሳቀሱ እንዲሁም በግንቦትና ሰኔ ወራት ጠቅላላ ጉባኤዎች የተላለፉ ውሳኔዎች እንዲታገዱ ተወስኗል ሲሉም አስረድተዋል። ከተከሳሾች በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ ያለው በኋላ ላይ ምላሻቸውን እናካታለን።
ምንድነው የሆነው? እንግዲህ በዚህ በኦሎምፒክ ኮሚቴ አሰራር ቅሬታ ያደረባቸው የኛ ደንበኞች ወደ እኛ መጥተው የጥብቅና አገልግሎት ጠይቀውናል። ከእነዚህ ውስጥ የተወሰኑ ፌዴሬሽኖች፣ የተመዘገቡ ፌዴሬሽኖች እና ታዋቂ ግለሰቦች ደግሞ እነ ኃይሌ ገብረስላሴ፣ አትሌት ገዛኸኝ አበራ፣ እነ ቦክስ ፌዴሬሽን እና ሌሎችም የፌዴሬሽን ብሔራዊ ፌዴሬሽኖች ቅሬታቸውን ያላቸውን ማስረጃ እኛ ጋር ይዘው መጥተው የህግ አገልግሎት ጠየቁን። ይሄ ደግሞ የስፖርቱ ጉዳይ ያው በባህሪው ለየት ያለ ስለሆነ ቀጥታ ወደ ምድል አልቻልንም። ምክንያቱም የራሱ ጥናት ይፈልጋል። ጥናት ማድረግ ጀመርን እና በተከታታይ ለ20 ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል። እነዚህ ማስረጃዎች ከክልል ድረስ ሰዎች እየመጡ የሰነድ ማስረጃ ይዘው ይመጣሉ፣ ምስክርነት ይሰጣሉ። ከምንፈልገው በላይ በቃኝ እስክንል ድረስ ማስረጃዎች ግብአት አግኝተናል። እነዚህ ማስረጃዎች ስለ እውነት ከሆነ እኛም ባደረግነው ጥናት በመጡልን ማስረጃዎች እጅግ በጣም ደንግጠናል። የዚህን ያህል የፋይናንስ እንቅስቃሴ አለው ብለን ማን ገምተንም አናውቅም እኛ ኦሎምፒክ። ስለዚህ እጅግ በጣም የሚገኘው ገንዘብ እጅግ በጣም ብዙ ነው። ከመንግስት ራሱ እስካሁን ከ200 ሚሊዮን ብር በላይ ፈሰስ ተደርጎለታል። ይሄ ገንዘብ ያው ኦዲትም አልተደረገም። እንዲሁም ደግሞ ከውጭ ከአኖካ፣ ከአዮሲ፣ ከአዲዳስ ካምፓኒ እጅግ በጣም ከፍተኛ ቁጥር ያለው በዶላር ገንዘብና በአይነት ደግሞ የስፖርት ትጥቆች በዚህ ሁኔታ እነዚህን ሁላ ኦዲት አላስደረገም እና ይሄ ተቋም ከዛ ባሻገር ደግሞ በአሰራሩ ብዙ ግድፈቶች አሉ። ተደረጉ የተባሉትን ምርጫዎችን ተከትሎ ይደረግ የነበረው ጠቅላላ ጉባኤ ላይ በረገጠቀው የተላለፉ ውሳኔዎች ከዚህ ከዓለም አቀፍ ህግም ከስፖርትን ደግሞ የሚያስተዳድረው የባህልና ስፖርት ሚኒስቴር ከሚያወጣቸው መመሪያም ራሱ ከኦሎምፒክ መታያ ደንብም የሚቃረኑ ሆነው ነው ያገኘ ናቸው። እንግዲህ እነዚህን አቤቱታችንን አጠናክረን ያው በህጉ መሰረት የመጀመሪያ ስልጣን ያለው የመዝጋቢው አካል ባህልና ስፖርት ሚኒስቴር ፈቃድ ሰጪ ፈቃድ ሰጡ የሚያግድ ስልጣን ስላለው ወደዛ ነው ይሄን ነው እና ለባህልና ስፖርት ሚኒስቴር አስገባን አቤቱታችንን ህግ በሰጠው ስልጣን መሰረት እርምጃ እንዲወስድ ማለት ነው። ባህልና ስፖርት ሚኒስቴር እንግዲህ ላለፉት አመታትም ከአቅሙ በላይ እንደሆነበት ነው የገለጸልን። ነገር ግን አሁን ባለው ሁኔታ በህጉ መሰረት እርምጃ እንደሚወስድ ገልጾልን ባስገባን አቤቱታ መሰረት ምንጠብቅ ምንም መልስ የለም። እንግዲህ ለባህልና ስፖርት ሚኒስቴርም ይህንን ጊዜ ገደብ ሊሚት አድርገን ድጋሚ የጻፉን ደብዳቤ በዛ በሰጠነው ጊዜ ገደብ ውስጥ ምንም አይነት እንቅስቃሴም ሆነ ከዛ የሚወጣ መልስ አላገኘንም። በአካልም በጉዳዩ ላይ ለመወያየት ሚኒስትሯ ድረስ ሄደን ነበረ። ሚኒስትሯ በእንግዲህ ስራ ላይ ነኝ በሚል ሊያናግሩ ፈቃደኛ አልሆኑም። ከሚኒስትሯ ውጭ የስፖርት ዘርፍ የሚመለከተውን ክፍል ሰፊ ውይይት አድርገናል። ብዙ ነገሮችን ማስረጃ ሰጥተናል። ብዙ ውይይቶችን አድርገናል። ስለዚህ ስልጣን ያለው የመንግስት አካል እርምጃ ሊወስድ ስላልቻለ የመጀመሪያ ስልጣን ያለውን የመንግስት አካል ተከሳሽ አድርገናል በፌዴራል ከፍተኛ ፍርድ ቤት።
ስለዚህ ዋና ዋናዎቹ ህገወጥ የሰዎች ዝውውር ብለውኛል። ሌላውስ አሁን ስልጣንን አቢዩዝ አድርገው በህገወጥ መንገድ ያንቀሳቀሱትን ገንዘብ አለ ነው ሌላው ክስ?
አዎ፣ ስልጣንን ተጠቅሞ ከውጭ ሀገር የመጣው ከመንግስት የፈሰሰላቸው ከ200 ሚሊዮን ብር የሚበልጥ ገንዘብ የተረከቡትን ገንዘብ ኦዲት አላማ ስላደረጋቸው
ከመቼ ጀምሮ ማለት ነው?
ከቶኪዮ ኦሎምፒክ ጀምሮ እንዲሁም ደግሞ ከተለያዩ ገንዘብ ከአዮሲ ከአኖካ እና ከአዲዳስ በዶላር የገባላቸውን ገንዘብ እሱም በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ዶላር ነው በድምሩ። ያንንም ገንዘብ ኦዲት እንዲያስደረጉ ምክንያቱም የባህልና ስፖርት ሚኒስቴር ኦዲት እንዲያስደረጉ በደብዳቤ ጠይቋቸው በተደጋጋሚ ጊዜ ኦዲት ለማስደረግ ፈቃደኛ አልሆኑም። እንዲሁም ደግሞ የፌዴራል ዋና የኦዲት ዋና መስሪያ ቤትም ኦዲት ለማስደረግ ሄደው ፈቃደኛ ሳይሆኑ በመቅረቱ መመለሱን ማስረጃ አግኝተናል። ስለዚህ በፍርድ ቤት ተገዶ ኦዲት እንዲያስደርግ ለመጣው ጉድለት ደግሞ ኃላፊ ናቸው እንዲባሉ እና የተደረጉ የተባሉ ጠቅላላ ጉባኤዎች እና የደንብ መሻሻል እነሱም ጭምር ነው እንዲሻሩ ውድቅ እንዲደረጉ ክስ የቀረበው። ክሳችን ተጀመረ እንጂ አልቆመም። ገና አሁን ምርመራ ሂደቱ እየሰፋ ስለሆነ ተጨማሪ ተከሳሾችም ልንጨምር እንችላለን፣ ተጨማሪ ማስረጃም ልናቀርብ እንችላለን። እየሰፋ የሚሄድ ጉዳይ ነው የሚሆነው እና እንግዲህ ለዛሬ ያለው ይሄ ነው።
አድማጮቻችን፣ ቀደም ሲል የተከታተላችሁት ከከሳሾች ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ጳውሎስ ተሰማ ከባልደረባዬ ኬኔዲ አባተ ጋር ያደረጉትን ምልልስ ነው። በዚህ ጉዳይ ላይ አሁን ወደደረሰን ደግሞ የኦሎምፒክ ኮሚቴው ምላሽ እናልፋለን። ፕሬዚዳንቱን ጭምር በግል ወደ ተከሰሱበት የኢትዮጵያ ኦሎምፒክ ኮሚቴ ምላሽ ስናልፍ ባልደረባችን ኤቢሳን ነገስ አነጋግሯቸዋል። ምላሻቸውንም በዚህ መልኩ ሰጥተዋል።
ሁማን ትራፊኪንግ ላይ ክስ ቀርቦባቸዋል፣ በተለይ የኦሎምፒክ ኮሚቴው እና እንደዚሁም ደግሞ አንዳንድ አመራሮች እርስዎንም ጨምሮ። ስለዚህ ጉዳይ ምን ይላሉ እርስዎ?
በጣም አስቂኝ ነገር ነው። በእውነት በጣም አዝናለሁ። አንደኛ የኢትዮጵያ ኦሎምፒክ ኮሚቴ በታሪኩም ሁማን ትራፊኪንግ ላይ ገብቶም አያውቅም። በኛ ዘመን እስከ ፓሪስ ኦሎምፒክ ድረስ ኃይሌ ከኛ ጋር ነው። ዛሬ እንደዚህ የኢትዮጵያ ኦሎምፒክ ኮሚቴን በዚህ ደረጃ የሚያዋርደው የሚያሳንሰው አካቶ እንደዚህ ያሳደገውን ቤት ዝቅ አድርጎ ሁማን ትራፊኪንግ ላይ የኢትዮጵያ ኦሎምፒክ ኮሚቴ ይሰራል ብሎ መክሰሱም ማውራቱን ማስወራቱን ለራሱ ለኃይሌ ነው ፍረቱ፣ ለማንም አይደለም። በእውነት በጣም አዝነንበታል። የከሰሰው ክስ ምንም አይደለም። ምርጫ ትክክል አይደለም፣ ትክክል ነው፣ ይሄ ምንም አይደለም። ህግ የሚፈታው ጉዳይ ነው። የኢትዮጵያ ኦሎምፒክ ኮሚቴ ሂሳቡ ኦዲት ይደረግ የሚለው ምንም ችግር የለውም። ግን ይሄ ሁሉ ይህም ቢሆን የተከበረውን ፍርድ ቤት ሄደው የውሸት ቃለ መሃላ በኃይሌ ደረጃ አቅርቦ ለልጅ ለትውልድ የሚተላለፍ ስሙን ይዞ የሚያልፍ ነገር አቅርቦ ለተከበረ ፍርድ ቤት ማሳሳቱ፣ የስፖርት ጉዳይ በኢትዮጵያ ኦሎምፒክ ኮሚቴ መተዳደሪያ ደንብ አንቀጽ 38 መሰረት ወደ መደበኛ ፍርድ ቤት እንደማሄድ እያወቀ አብሮ ያጸደቀውን ደም ያንን ፍርድ ቤቱን አሳስቶ ሶስተኛ ወገን ኢንተረስት ያለበትን ፍርድ ቤቱ በሌለው ስልጣን ገብቶ እንዲሰራ ነው ይህን ነገር ያደረገው። በእጅግ እናዝናለን። ኃይሌ በዚህ ደረጃ አልጠበቅነውም።
አድማጮቻችን፣ አሁን ደግሞ የሰማችኋቸው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ለባልደረባዬ ኤቢሳ ነገሰ የሰጡትን ምላሽ የተመለከተ ነው። በዚህ ጉዳይ ላይ የአሜሪካ ድምፅ በቀጣይ ቀናትም ተደጋጋሚ ዘገባዎችን ወደ እናንተ እንደሚያደርስ ከወዲሁ አስቀድሜ ልጠቁማችሁ እወዳለሁ። በዚሁ ወደ ቀጣዩ ልዩ ዘገባችን እናልፋለን። የኢትዮጵያ ሴቶች ብሔራዊ እግር ኳስ ብሔራዊ ቡድን አምበል ሎዛ በራ ባለፈው ሳምንት የእግር ኳስ ተጫዋችነት ፊርሟን በዋሽንግተን ዲሲ ለሚገኘው ዲሲ ፓወር ኤፍሲ አኑራለች። ለሁለት ዓመት የሚቆይ ኮንትራትም ሎዛ በራን በሰሜን አሜሪካ የመጀመሪያ ኢትዮጵያዊ ፕሮፌሽናል ተጫዋች አድርጓታል። ይህም በተመለከተም የአሜሪካ ድምፅ ሎዛ በራን እዚህ ስቱዲዮ በመጋበዝ በዚህ ጉዳይ ላይ ቆይታ አድርጓል። እንድትከታተሉ ትጋብዛለሁ። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ የምንገኘው ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ ነው። እዚህ የጋበዝኳት ደግሞ የኢትዮጵያ ብሔራዊ ቡድን የሴቶች እግር ኳስ ብሔራዊ ቡድኑ አምበል የሆነችው ሎዛ በራን ነው። ሎዛ በራ ወደዚህ ወደ አሜሪካ በመምጣት ከሰሞኑ በሰሜን አሜሪካ የመጀመሪያ ኢትዮጵያ የሚያደርጋትን ፊርማዋን እዚህ ዋሽንግተን ዲሲ ለሚገኘው ዲሲ ፓወር ኤፍሲ አኑራለች። በዚህም በሰሜን አሜሪካ የመጀመሪያ ኢትዮጵያዊት ያደርጋታል። በዚህ ጉዳይና በሌሎች የእግር ኳስ ህይወቷ ላይ የምናወራ ነው የሚሆነው። ከእሷ ጋር ቆይታ የምናደርግ ነው የሚሆነው። እናንተም አብራችሁ እንድትቆዩ ጋብዛለሁ። ሎዛ እንኳን ደህና መጣሽ።
እንኳን ደህና ቆያችሁ።
አሜሪካ ከመጣሽ ስንት ጊዜ ሆነሽ?
አሁን 8 ወር።
8 ወር ሆነሽ? እና ለመድሽ?
አዎ አሁንማ ለመድኩ በደንብ አሁን ለምጃለሁ።
ቀጥታ ወደ ተለመዱ ቃለ መጠይቆች ከመግባት በፊት እዚህ ያለውን እንዴት ነው ለመድሽ የሚለውን ለማንሳት ፈልጌ ነው። እስኪ ሎዛ የታደገች የተወለደች የሚለውን ስለ አስተዳደግሽ እናውራ እስኪ።
እንግዲህ ያው እኔ ተወልጄ ያደግኩት በከምባታ ጠንባሮ ዞን ዱራሜ ከተማ ነው። ዱራሜ እንግዲህ የዞኑ ዋና መቀመጫ ነች። በጣም ትንሽዬ ከተማ ነች። እዛ ነው ተወልጄ ያደግኩት። እንግዲህ እስከ 10ኛ ክፍል እዛ ተምሬያለሁኝ። በልጅነት ያው ኳስንም እየተጫወትኩ ከዛ በኋላ የመጀመሪያ ኮንትራቴ ነው ሐዋሳ ከነማ ሳገኝ እንግዲህ ወደ ሐዋሳ ገባው ማለት ነው።
የመጀመሪያ የእግር ኳስ
ህይወቴ ማለት እና ያው ዱራሜ ነው ተወልጄ ያደግኩት።
በስንት ዓመትሽ ነው ኳስ መጫወት የጀመርሽ? እንዴት ወደ ኳስ ፍላጎቱ እንዴት አደረብሽ? ወደዛ እዛ አካባቢ ዱራሜ አካባቢ በጣም ብዙ
አሉ፣ ግን ያው ወንዶች ናቸው የሚጫወቱት በብዛት እና የተለመደ አይደለም ሴት እግር ኳስን መጫወት። ከኔ በፊት የሚጫወቱ አሉ፣ ግን ያን ያክል ተቀባይነት የለውም። ሲቀጥል እኔ እድሜንም አላውቀውም። በእርግጥ ስንት እድሜ ላይ ጀመርኩኝ ምናምን የሚለውን ምናልባት 6 5 አላውቀውም፣ 7 ዓመቴ ላይ ምንም። ግን ራሴን ሳቀው ያው ከወንዶች ጋር እዛ እኛ ሰፈር ሌሊሶ ሜዳ የሚባል አለ፣ እዛ ሜዳ ላይ ነው ራሴን ያገኘሁት። ተጽዕኖ የሚያደረገብኝ እሱ ሜዳ ነው ብዬ ነው የማስበው። ምክንያቱም ከቤታችን ፊት ለፊት ስለሆነ በቃ ከቤት ስወጣ ሜዳው ነው የማገኘው እና እሱ ነው በጣም ወደ እግር ኳስ እንድገባ ተጽዕኖ ያደረገብኝ።
በአገር ውስጥ ያሉ ሊጎች ላይ የመጫወቱን ሁኔታ እንዴት መጣ? ያው እሱን ተከትሎ ብሔራዊ ቡድን ላይ ያለሽ ተሳትፎ የሚኖረው እንዴት መጣ?
እግር ኳስ ፌዴሬሽኑ ባስቀመጠው ግዳጅ መሰረት ሁሉም ክለቦች በወንዶቹ ያሉት የሴቶች ክለብ ማቋቋም አለባቸው በሚል ሁሉም ቡድን እያቋቋመ ነበረ። ከዛ ሐዋሳ ከነማም በዛ አማካኝነት ስለሚያቋቁም እዛ የነበርነውን ልጆች እየጠየቀ ነበረ ወደ ክለቡ እንድንገባ። ሐዋሳ ከነማ ለ2 ዓመት ለመጫወት ወሰንኩ ማለት ነው እና በዛው 2 ዓመት ቆየው ማለት ነው እና ያ ነው የፕሮፌሽናል እግር ኳስ ጅማሬ የነበረው።
አዎ የሀገር ውስጥ ሊጎች ላይ ከዛ በኋላ
ደደቢት አመራው። 4 ዓመት ደደቢት ተጫወትኩ። ከዛ በኋላ በሀገር ውስጥ ለአዳማ ግማሽ ዓመት ተጫዎች ያለው፣ ከዛ ውጪ ለንግድ ባንክ ደግሞ 3 ዓመት ከግማሽ ተጫዎች ያለው በሀገር ውስጥ። ግን ሐዋሳ ከነማ ከገባው በኋላ 2005 በኢትዮጵያ የመጀመሪያ እንግዲህ የብሔረ ቡድን ኦፊሻሊ ጥሬ ያ ዓመት ነበረ።
እስኪ አሁን ወደ አሜሪካ እድሉ እናውራና የአሜሪካ እድሉ እንዴት መጣ? እንዴት ወደዚህ ዲሲ ፓወር የምትቀላቀይበት እድል ሊመጣ ቻለ?
ሁሌም ህልሜ ትልቅ ነው እና ደግሞ ከኢትዮጵያ ወጥቶ በመጫወት ሌሎችም ልጆች ይህንን እድል እንዲያገኙ እና ደግሞ ወጥቶ መጫወት እንደሚቻል ለማሳየትም ጭምር ሁል ጊዜ ተጋ ነበር። ስዊድን ነበርኩኝ፣ ከዛ በኋላ ተመለሱ። ማልታም ነበርኩኝ፣ ከዛ በኋላ ተመለሱ። ግን በነዛ ሁሉ መንገዶች ውስጥ ሰዎችን ማናገር፣ ወኪሎችን ማናገር፣ እድሎችን መፈለግ አልቆመም ነበር። ስለዚህ ያን እያደረግኩ እያለ አንድ ፍጹም የሚባል ጓደኛ ነበረኝ። እሱን እንደ ሌሎቹም ሰዎች ሳወራው አሜሪካ ሀገር ያለ መዝሙረ ዳዊት መኩሪያ የሚባል ሰው እንዳለ የፊፋ ማች ኤጀንት ነው እና እዚህ ሀገር ደግሞ አሰልጣኝ ነው። እሱን አገናኘኝ፣ ከሱ ጋር አወራን። ምክንያቱም መጀመሪያ እድሉ የመጣው በኤስኤፍኤን ነው። በዚህ መንገድ ውስጥ ከመጣው አይቀር ለምን ይሄንን እድል አልሞክርም ብዬ ከሱ ጋር ስናወራ ወደ 6 ወር ያክል አወራን። ከዛ ቲሞች ትራያውት ሲያወጡ በማየት
የሙከራ ጊዜያቸውን
በማየት እና ደግሞ እሱም በኮቺንግ ውስጥ ያለ ሰው ስለሆነ የፊፋም ደግሞ ማች ኤጀንት ስለሆነ ብዙ እንትኖች አሉት፣ ኮንታክቶች አሉት። ያንን አመቻቸልኝ። ወደ 3 ቦታ ነበር ያመቻቸልኝ፣ አንዱ ማያሚ፣ አንዱ ደግሞ ፍሎሪዳ ማነው ኦርላንዶ ማለት ነው ፍሎሪዳ ውስጥ፣ አንዱ ደግሞ ኒውዮርክ ነበረ።
በዚህ በሜጀር ሶከር ሊግ ውስጥ ክለቦቻቸው ተሳትፎ ያላቸው ማለት ነው።
እነዚህ ሳይሆን ይሄ ከዋናው ቀጥሎ ያሉት ሊግ ላይ ማለት ነው። ከዛ እሱን ምንድን ሬጅስተር አረገኝ፣ ተሳትፌ መጣው። እነሱን ጥሩ ተሞክሮ ነበረኝ እዛም ትራያውቱ ላይ። ከዛ የእነሱን ውጤት እየተጠባበኩ የኒውዮርኩን ብቻ ነው ያልሄድኩት። ከዛ በመሀል የዚህ የመጀመሪያ የተቀላቀልኩበት የቨርጂኒያ ማራውደርስ ቲም ትራያውት አገኘን ማለት ነው። ከዛ እዛ ሄድኩኝ፣ ትራያውቱን ሳደርግ ቡድኑ ተቀበለኝ ማለት ነው። እዚህ ቡድን ላይ ሰመር ላይ ውድድሮች ነበሩ። ከዛ በዛ ውድድር በ11 ጨዋታ 10 ጎል አስቆጠርኩ። ከዛ 7 አሲስት አደረኩኝ ማለት ነው። እና በዚህ ውድድር ላይ ነው ያዩኝ የዲሲ ፓወር ኮቾች ማለት ነው። ይሄንን ደግሞ እንዲያዩኝ ሪኮመንድ ያደረገችው የኛ ዋና አሰልጣኝ ናት። አሰልጣኝ ጄን ትባላለች፣ የቨርጂኒያ ማራውደርስ ዋና አሰልጣኝ ማለት ነው። እና እሷ ናት ለዲሲ ፓወር አሰልጣኞች ሪኮመንድ ያደረገችው ማለት ነው። እና ከኛ ቲም 4 ልጆች ሪኮመንድ ተደረግን። ከአራታችን 2 ተወሰድን ማለት ነው ለዲሲ ፓወር። እና ጨዋታችንን መተው አይተው ነበረ የዲሲ ፓወር። እና እዚህ ሊግ ላይ በተለይ ፕሮፌሽናል ቲሞች እዚህ ሊግ ላይ ፓዝዌይ ስለሆነ እየመጡ ልጆችን ያያሉ፣ ይመለምላሉ እና ለቲማቸው ልጆችን ያስፈርማሉ። እና በዛ አጋጣሚ እኔም ታየው እንደዛ ሆኜ ነው ወደ ዲሲ ፓወር የገባሁት። ከመግባቴ በፊት እንደዚሁ በተመሳሳይ ትራያውት ተሰጠኝ፣ አዩኝ። ከዛ በኋላ ያው በኋላ ላይ እንግዲህ ወደ ቡድኑ እንድቀላቀል ሆንኩ ማለት ነው።
አዎ፣ ከሶስት ቀን በፊት የፊርማ ስነ ስርዓታችሁ እየተመለከትኩኝ ነበርና ምን ስሜት ፈጠረብሽ? የመጀመሪያው በሰሜን አሜሪካ አንቺ የመጀመሪያ እንደሆንሽ ነው የማውቀው በዚህ ደረጃ የፕሮፌሽናል ጨዋታ ለመጫወት ፊርማሽን ያኖርሽውና ስምምነቱም ከሶስት ቀን በፊት ሲካሄድ ምን ተሰማሽ? ምን ያክል ጊዜ ነው የፊርማ ያኖራችሁት ስምምነታችሁ?
የሚገርምህ እንግዲህ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም ገና ሀዋሳ ከነማ ጅማሬ ላይ ያለውኝ ለጓደኞቼ እላቸው ነበር እኔ የመጀመሪያዋ በኢትዮጵያ ሴት ፕሮፌሽናል ተጫዋች እሆናለሁ እላቸው ነበር። እና በዛ ጊዜ ማንም ሰው አያምንም። እኔ ግን ውስጤ ያንን ስለሚናፍቅ እና ህልሜ ያ ስለነበረ ሁሌም እናገር ነበረ። እና በተለያዩ ኢትዮጵያ ውስጥም በተለያዩ ሚዲያዎች ተናግሬያለሁ። ለሰዎችም ሳወራ እንደዛ ነው ማወራ የነበረው። እና ያ ቅጽበት ነው አእምሮዬ ላይ መጣው የዛ ሰዓት ላይ። እና በጣም በብዙ ስገረም ነበረ። እግዚአብሔር ደግሞ ለዛ ስላደረሰኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በዛ ቅጽበት ያነበረ ትዝ ያለኝ በጣም ነው ደስ ያለኝ በዛ ሁኔታ። ያውም እንግዲህ የዲኤምቪን የሚወክል ትልቅ ክለብ ነው የዋና የአሜሪካ እንግዲህ ዋና ከተማ ላይ መጫወት የምችልበትን እድል አግኝቻለሁ። እና ደግሞ ከቲሙ ጋር ያለኝ ኮንትራት እንግዲህ የሁለት ዓመት ኮንትራት ነው። በተለይ ደግሞ ጥሩም የሆነው እዚህ ዲኤምቪ ላይ እንግዲህ እንደምታውቀው በጣም ብዙ የኢትዮጵያ ሕዝብ አለ፣ ብዙ ሀበሻ ኮሚኒቲ አለ። ስሜቱ በጣም ትልቅ ነው። ምክንያቱም እዚህ ክለብ ላይ መጫወት ብቻ ሳይሆን ከዛ ጀርባ ኢትዮጵያን ሪፕሬዘንት ማድረግ አለ። ኢትዮጵያውያኖች ደግሞ መጥተው እኔን ሰፖርት ሲያደርጉ ከጎኔ ሲሆኑ ጨዋታዬን ሲመለከቱ ምናምን ያለው ነገር እጅግ በጣም ትልቅ ነው ስሜቱ። እንደገና ደግሞ እዚህ ተወልደው ያደጉ የኢትዮጵያ ልጆች ምን ያህል ኢንስፓየር እንደሚሆኑ፣ ህልማቸውን ለመኖር ምን ያህል እንደሚተጉ ለዛ ራሱ ምሳሌ መሆን በጣም ያ ሁሉ ነው አእምሮ ውስጤ ነበረው። እና እጅግ ትልቅ ሰክሰስ ነው ብዬ ነው ማስበው። ከዚህ ቲም ጋር እንግዲህ በእነዚህ ሁለት አመታት የተሻለ ስራ ሰርተን ዋንጫዎችን አሸንፈን እኔም ደግሞ ብዙ ጎሎችን በማስቆጠር የበኩሌን ድርሻ ለመወጣት
ፍያውን በተመለከተ ስምምነታችሁን እዛ ላይ ማግኘት አልቻልኩኝም። ምናልባት እሱ መናገር የሚቻል ከሆነ ስታነችልኛለች። ግን አንዱ ማንሳት የፈለግኩት አሁን ልምድ ጀምረሻል፣ እነሱ ጋር አብረሽ እየሰራሽ ነው። ከሶስት ቀን በኋላ ደግሞ የመጀመሪያ ጨዋታሽ ታደርጊያለሽ ተብሎ ይጠበቃል። ውድድር አላችሁ። ምን ያክል ነው ጉጉቱ? እንዴት ነው?
ያው ጉጉቱ በእርግጥ ሲዝን ጀምሯል። ሲዝን የጀመረው እንግዲህ ኦገስት 17 ነው። ስለዚህ እስካሁን ሶስት ጨዋታዎችን አድርገናል። ከሶስቱ ጨዋታ እኔ ባለፈው ቅዳሜ ቀን ዳላስ ትሪኒቲ ከሚባለው ቲም ጋር ዳላስ ላይ ቴክሳስ ላይ የነበረ ጨዋታ አድርጌያለሁኝ። የተወሰነ ደቂቃ ተቀይሬ ገብቼ ተጫውቻለሁ።
እኔ ከሶስት ቀን በኋላ የምታደርጊው ነበር የመጀመሪያ መሰለኝ።
እና የመጀመሪያ ግን አሁን ፍራይዴ በሴፕቴምበር 13 የመጀመሪያ የኛ የሜዳችን ጨዋታ አለ እና እሱን ነው ስናስተዋውቅ የነበረው ለሰዎቹም። የፊርማ ስነስርዓቱ ቀንም ስንናገር የነበረው እሱን ነው። የሲዝኑ የመጀመሪያ እንግዲህ በሜዳችን ላይ አውዲ ፊልድ ላይ የመጀመሪያ ጨዋታ እናደርጋለን እና እሱን ነው ስንነገር የነበረው እና እንግዲህ ብዙ ኢትዮጵያውያን እንደሚመጡ ደጋፊዎች ብዙ የኢትዮጵያ እንደሚመጡ በማሰብ በጉጉት እንግዲህ እየጠበቅን ነው።
ስለዚህ አሁን በቀጣይ የአሜሪካ ሁለት ዓመት ቆይታሽ አንቺ በአጥቂነት የምትጫወቺው በዚህ የሚኖርሽ አስተዋጽኦ በዚህ ውስጥ የተለየ ክህሎቶችን በማሳየት አሁንም ተጨማሪ ትኩረት የምትገኝባቸው ሁኔታዎች ከመፍጠር አንጻር ቀጣይ ህልሞችሽ ምንድን ናቸው የሚለውን ምን ያህል ስኬታማ ሆናሉ ብለሽ ታስቢያለሽ?
አዎ እንግዲህ ከዚህ ቡድን ጋር ስናወራ አሁን አንተ ያነሳውንም ነገር ነው ያወራነው። በተለይ በዚህ አመት የመጀመሪያው አመት ላይ በሚኖረኝ ፐርፎርማንስ እና ደግሞ በማሳየው ብቃት ላይ በሚቀጥለው አመት የተለያዩ ጥቅማ ጥቅሞችና አሁን ካለው ደግሞ ከማገኘው ነገር ከፍ ያለ ያደገ ነገር በተጨማሪ እንደሚሆንም አግሪመንቱ ላይ አለ።
ስለዚህ ክፍያው እያደገ የሚሄድ ነው
በዚህ አመት በተለይ በማደርገው ነገር ማለት ነው። ሲቀጥል ምንድነው በማስገባቱም በጎል በማስቆጠሩም እንደገና ደግሞ ቲም ውስጥ በመፈጠሩም ተጽኖ አንተ እንዳልከውም አሁን እንግዲህ እዚህ ሊግ ላይ በጣም ብዙ ቡድኖች አሉ። እኛ ሊግ ላይ አሁን የዩኤስኤል ሱፐር ሊግ ነው የሚባለው የሴቶቹ ማለት
ዲሲ ዩናይትድ ደግሞ ሜጀር ሊግ ሶከር ላይም ጨዋታው። ስለዚህ
ዲሲ ዩናይትድ በወንዶቹ ዲሲ ዩናይትድ ነው፣ በሴቶቹ ነው ዲሲ ፓወር ስሙ ማለት ነው። እና አሜሪካ አሁን ሁለት ሊግ ነው ያላት የሴቶች ፕሮፌሽናል ሊግ ትልልቅ ማለት ነው። ስለዚህ NWSL የሚባል አለ፣ እንደገና ደግሞ የኛ USL ሱፐር ሊግ የሚባል አለ ማለት ነው። ስለዚህ እዛ ላይ ነው የሚሳተፈው። ስምንት ቡድኖች አሉት። በሚቀጥለው አመት ሌላ ስምንት ቡድን ይጨመራል። ስለዚህ ብዙ ተጫዋቾች የሚታዩበትና ተጫዋቾች የተሻለ ደግሞ የሚያገኙበት እድሎች ይፈጠራሉና እኔም እዚህ ቲም ውስጥ ባለኝ አቅም ከዚህ ቡድን ጋርም ወይ የተሻለ ነገር በማግኘት በሚቀጥለው አመት መቀጠልበት እንደገና ደግሞ ሌሎች ቡድኖችም ደግሞ የሚታይበት ትልቅ መድረክ ነው። ለኔ ብቻም ሳይሆን ኢትዮጵያ ላሉ ለሴት እህቶችም እግር ኳስን ለሚጫወቱ ከኔ ጋር አብረውም ሲጫወቱ ለነበሩት አሁንም እንደገና በያንግ ለሆኑ ተጫዋቾች በጣም ትልቅ እድል የሚፈጠር ነው ብዬ ነው ማስበው። አይደለም አሁን እዚህ ፕሮፌሽናል ቡድኑ ላይ ገብቼ አይደለም፣ መጀመሪያ የነበርኩት የቨርጂኒያ ማራውደርስ ሰሚ ፕሮፌሽናል ቡድን ነው። እዛ እንኳን በነበረኝ ጥሩ አቅም የክለቡ ባለቤቶች፣ አሰልጣኝ ምን ያህል ስለ ኢትዮጵያ ሲያነሱ እንደነበር እኔ ነው የማውቀው። እኛ ሀገር ላይ ስላሉ ተጫዋቾች፣ ሌሎች ተጫዋቾች እንዴት ማግኘት እንደምንችል፣ ስላለው ፖቴንሻል፣ እግር ኳሱ እንዴት እንደሆነ ሁላ ይጠይቁን ነበር እና አሁን እዚህኛው ደግሞ ፕሮፌሽናል ቡድን ላይ ስገባ በዚህ በትልቅ ሊግ ላይ ደግሞ መጫወት እንዴት ደግሞ ኢትዮጵያ ላይ ያሉትን የኔን ጓደኞች ሴት ተጫዋቾች በር እንደሚከፍት መንገድ እንደሚከፍት ማየት እንችላለን እና ትልቅ እድል ነው ብዬ ነው ማስበው።
ጥሩ የመጨረሻ ላድርገውና የቀጣይ ጊዜ ህልምሽ ያው ብሔራዊ ቡድንም አለ አንበለት ምትወሪያን ችልሽ ወደዛ መሄድ መጫወቱ አለ ግን ቀጣይ ህልሞችሽን ባጭሩ ስም አንስተን እናጠናቅ።
እንግዲህ እንዳልከውም በብሔራዊ ቡድን ከፊት ለፊታችን ጨዋታዎች ይኖራሉ ብዬ አስባለሁ። ሁሌም ቢሆን እንግዲህ የሀገርን ሪፕሬዘንት ማድረግ እጅግ በጣም የሁል ጊዜ ህልም ነው። ህልሜንም አሁንም ደጋግሞ ሀገሬን በመወከል ማሳየት ፈልጋለሁ። እዚህም ደግሞ እንግዲህ ከዲሲ ፓወር ጋር በተሳካ አመት ኢትዮጵያንም ለማኩራት ከዲሲ ፓወርም ጋር ደግሞ ጥሩ የውድድር አመት ለማሳለፍ ነው የማስበው። እግዚአብሔርም ይረዳኛል ብዬ ነው የማምነው። በተለይ በዚህ መንገድ ውስጥ አሁን ምናልባት እዚህ ጋር ዲሲ ፓወር ስፈርም ከጀርባ የነበሩ እጅግ በጣም ብዙ ቻሌንጆች ነበሩ። እዚህ ጋር መድረስ የማልችል የመሰሉኝ ብዙ ቀናቶች አልፈዋል እና በተለይ ያኔ ገና ሐዋሳ ከነማ ያለው ስናገር የነበረው ህልም ዛሬ ፍሬ አፍርቶ በዚህ ደረጃ ማየት ከጀርባው በጣም ብዙ ዋጋ መክፈሎች ነበሩ። ሴትነት አለ፣ ቤተሰብ አለ፣ መፍቀድ አለ። እንደገና ደግሞ በተጫዋችም ይሁን በአሰልጣኝ ተቀባይነት አለማግኘት አለ። አንዳንዴ ብዙ የምትወድቅበት የምትነሳበት መንገዶች አሉና ዛሬ ግን ይሄ ነገር ሆኖ በማየቴ እኔ ብቻ ሳይሆን ኢትዮጵያም በዚህ ታሪክ መጠራቱ ለኔ እጅግ በጣም የሁል ጊዜ ህልሜ ነውና በጣም ደስ ይለኛል። በዛ ከዛ ውጪ ደግሞ ህልም ማለት ሁሉ ጊዜም አላማ ሲኖር ለገና ደግሞ ህልም ሲኖር ለዛ ነገር ስትተጋ ያንን ነገር ማድረግ እንደሚቻልም አንዱ ማሳያ ነው ብዬ ነው ማስበው። ምክንያቱም ህልም ነበረኝ፣ አላማ ነበረኝ፣ ለዛ ግን በብዙ መትጋት፣ ጠንክሮ መስራት፣ ዲሲፕሊን መሆን በያለፍኩበት መንገድ ውስጥ ወደኋላ የሚጎትቱኝ ነገሮች ነበሩ፣ ግን ያንን ጥሶ መውጣት ይህንን አፍርቷል ብዬ ነው ማስበው።
አመሰግናለሁ ሎዛበራ። አድማጮቻችን ከሎዛበራ ጋር ነበር ቆይታ ያደረግኩት። ሀሳቧን ያካፈለችን እናንተ ማብራችሁ ስለነበራችሁ አመሰግናለሁ። አስማማየ ነው ነበርኩኝ። ሌላ ጊዜ ደግሞ ሌሎች እንግዶች ላይ እያመጣን ወደ አሜሪካ ድምፅ ወደ እናንተ የሚያደርስ ነው የሚሆነው። አብራችሁ ስለነበራችሁ በጣም እናመሰግናለሁ። ሎዛበራን በጣም አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ።
እኔም በጣም አመሰግናለሁ።
አድማጮቻችን ከሎዛበራ ጋር ያደረግነው ቃለ ምልልስ በማህበራዊ ትስስር ገጾቻችንና በዌብሳይታችን እንደምታገኙትም ከወዲሁ መጠቆም ፈልጋለሁ። ወደ መጨረሻው ዜና ሳልፍ የቡርኪና ፋሶን ጸጥታ ለመጠበቅ የገቡት ሩሲያውያን ቅጥር ወታደሮች በቅርቡ መውጣት ጀምረዋል። ከቡርኪናና የሚወጡትን በቅርቡ ዩክሬን የሩሲያ ግዛት ዘልቃ መሰንዝሯ ተከትሎ ሀገራቸውን ለመርዳት እንደሆነም ይነገራል። ሄነሪ ዊልኪንሰን ያዘጋጀው ዘገባ ቆንጅታየት አቀርበዋለች።
አጣቂዎች ከጥቂት ቀናት በፊት ሰሜናዊ ቡርኪና ፋሶ የምትገኝ ከተማ ላይ ጥቃት አድርሰው ከ100 እስከ 300 የሚደርሱ ሰዎች እንደገደሉ ተነግረዋል። ከእስላማዊ መንግስትና ከአልቃይዳ ጋር ቁርኝት ባላቸው ቡድኖች በሳህል አካባቢ እጅግ ብዙ ሰዎች ከተገደሉባቸው ጥቃቶች አንዱ የሆነው ይህ ጥቃት የተከሰተው ድብ ብርጌድ ተብለው የሚጠሩት የሩሲያ ቅጥር ወታደሮች በከፊል እንደሚወጡ ባስታወቁበት በዚያው ሳምንት ውስጥ ነው። ከቡርኪና ለመውጣት የወሰኑት ዩክሬን የሩሲያ ክርስክ ግዛት ውስጥ ዘልቃ መግባቷን ተከትሎ ሀገራቸውን ለመርዳት መሆኑን ተናግረዋል። አንድ ተንታኝ ለቪኦኤ ሲናገሩ ታዲያ ሩሲያውያኑ ቅጥር ወታደሮች ለቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ እና ለመንግስት ባለስልጣናት የግል ደህንነት ጥበቃ ላይ ሲረዱ የከረሙ መሆናቸውን ገልጸዋል። ይህንን ያሉት ተንታኙ ማማዶ ቦዲያን በስቶክሆልሙ የዓለም አቀፍ ሰላም ምርምር ተቋም አጥኚ ናቸው።
Their withdrawal raises a lot of questions about what will happen to the security of these Burkina Bay officials.
የቅጥር ተዋጊዎቹ መውጣት የቡርኪና ባለስልጣናቱ ደህንነት ጉዳይ እንዴት ሊሆን ነው የሚል ብዙ ጥያቄ የሚያስከትል ነው። እንደሚታወቀው ባለስልጣናቱ ብዙ ፈታኝ ሁኔታ የተደቀነባቸው ናቸው።
የቡርኪና ፋሶ ባለስልጣናት እንደሚሉት ወታደራዊው መሪ ሻምበል ትራኦሬ ካለፈው ዓመት መስከረም ወር ወዲህ ሁለት ጊዜ የመፈንቅለ መንግስት ሙከራ ተደርጎባቸው አክሽፈዋል። ሻምበሉ ራሳቸውም እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት መፈንቅለ መንግስት አካሂደው ነው በትረ ስልጣኑን የጨበጡት። እሳቸው የገለበጡት የፊተኛውን ሁንታ ታዲያ ሀገሪቱ የእስልምና አክራሪ ነውጠኞች ላይ በምታካሂደው ጦርነት ምንም ስኬት አላስገኙላትም ብለው ወንጅለዋል። ቡርኪና ፋሶ
ቻችን የአሜሪካ ድምጽ የአሙስ ምሽት ዝግጅታችን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። በመስተንግዶ አስማማየን አብራችሁ ነበርኩኝ። የስቱዲዮ ቅንብሩን ስመራል ቆየው ንጉሴ ታምሬ ነበር። የፕሮግራሙ አዘጋጅ አሉላ ከበደ ነበር። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።